ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ግንቦት 9 ቀን 2010 ዓ.ም ፕሮግራማችን ጀመረ።
በፖለቲካው ረገድ እኔ ቆምኩለት ዓላማ የዲሞክራሲ ዓላማ መጨረሻ ላሸናፊ እንደሚሆን አንድም ሰከንድ ተጠራጥሬ አላውቅም። በትክክለኛው መንገድ ላይ እንዳለሁ ጥርጣሬ ኖሮኝ አያውቅም።
እስክንድር ነጋ ነው። ከእሱ ጋር የተደረገ ውይይት አለን፣ በሁለተኛው አጋማሽ ይቀርባል።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። ከአሁን ከምሽቱ 3 ሰዓት እስከ 4 ሰዓት የምናስተናግዳችሁ እኔ ሰለሞን ክፍሌና
እኔም አዲሱ አበበንም። ፕሮግራሙን ንጉሡ ታምሬ እየመራ ይገኛል።
መልካም ምሽት በመመኘት አሁን ወደ ዜናው ንባብ እናልፋለን።
ኢትዮጵያ ውስጥ በዳንጎቴ ኩባንያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመ ግድያ የተጣራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። በዳይሬክተሩና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንቱ ዕለት ነው። በአብይ ርዕስ ላይ ዘገባ ይኖረናል።
በኮንጎ ዲሞክራሲያዊ ሪፑብሊክ የተከሰተው የኢቦላ ወረርሽኝ ወደ ከተማ ተሰራጅቶ ቫይረሱ ሌላ አዲስ እልቂት እንዳያስከትል ተፈርቷል ይላል የዓለም የጤና ድርጅት። አዲስ የተገኙ የቫይረሱ ምልክቶች ከአንድ ሚሊዮን በላይ ሕዝብ በሚኖርባት በባንዳካ ከተማ መታየታቸው ተረጋግጧል። ባንዳካ ከተማ በሰሜን ምዕራብ ኢኳቶር ክፍለ ሀገር ትገኛለች። ሁኔታው እጅግ አሳሳቢ ሆኖብናል ሲሉ የገለጹት የዓለም የጤና ድርጅት ባለሥልጣናት 4000 ኢቦላ ክትባት መድኃኒት ወደ አካባቢው ልከው ትላንት ኪንሻሳ ከተማ መድረሱን አስታውቀዋል። ክትባቱን የመስጠቱ ሂደት ከነገ በስቲያ ቅዳሜ ይጀምራል ተብሏል። መድኃኒቱ ከተሠራ ከ2 ዓመት ወዲህ ሥራ ላይ ሲውል ለመጀመሪያ ጊዜ መሆኑን የጤና ጥበቃ ሚኒስቴር ባለሥልጣናት ተናግረዋል። ሚኒስትሩ ኦሊ ኢሉንጋ አዲሱን መድኃኒት በጥንቃቄ መጠቀም ይኖርብናል ብለዋል።
ክትባቱን በእቅድ መስጠት እጅግ አስፈላጊ ነው። የመጀመሪያ ኢላማዎቹ ደግሞ የሚጠረጠሩት ብቻ አይደሉም። የጤና ሰራተኞችን እና ምልክቱ ከታየባቸው ህሙማን ጋር የተነካኩ ሰዎችንም ይመለከታል። ተግባሩ የአጠቃላይ ክትባት መርሃ ግብሩ ይሆናል።
በዓለሙ የጤና ድርጅት ገለጻ መሠረት የኢቦላ ቫይረስ ተከስቷል ወደ ተባለበት ከተማ ቅኝት የሚያካሂዱ 30 ባለሙያዎች ተልከዋል። መርክ ኩባንያ የሠራውና ከአውሮፓ የተላከው አዲሱ የክትባት መድኃኒት ገበያ ላይ እንዲውል ገና ፈቃድ አላገኘም። መድኃኒቱ ከባዱ የኢቦላ ቫይረስ በጊኒ በላይቤሪያና በሲራሊዮን 11300 ሰዎችን በገደለበት ወቅት ግን ተሞክሮ ውጤት ማስገኘቱ ይታወሳል።
በምስራቅ የአፍሪቃዊቱ ሀገር ቡሩንዲ ዛሬ በሚሊዮኖች የሚቆጠሩ ዜጎቿ ወጥተው ፕሬዚዳንት ፒየር ንኩሩንዚዛ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም ስልጣን ላይ ሊያቆያቸው የሚችል ሬፈረንደም ማለትም ውሳኔ ህዝብ እያካሄዱ ነው። በዛሬው ሬፈረንደም ላይ ብዙ ሺህ ቡሩንዲያውያን በዋና ከተማዋ ቡጁምቡራ የተለያዩ ድምፅ ሰጪዎች ጣቢያዎች ረዥሙን ሰልፍ ተቋቁመው ድምፅ ሰጥተዋል። በብሩንዲ አሁን ስራ ላይ ያለው ህግ ፕሬዚዳንቶች 5 ዓመታት ለሚቆይ የስራ ዘመን የሚመረጡ ሲሆን ሬፈረንደሙ የ7 ዓመታት ጊዜ ይሰጣቸዋል ማለት ነው። ህገ መንግስቱም ከ2 የስራ ዘመን በላይ አይፈቅድም።
ብሩንዲያውያን ለዛሬው ህዝበ ውሳኔ ድምፃቸውን ለመስጠት ወደ ምርጫ ጣቢያ ሲተሙ ውለዋል። የድምጽ መስጫው ክፍል ውስጥ ሲገቡ ግን አንድ ጥያቄ ነው የሚያዩት። ይሄውም እንደ አውሮፓ አቆጣጠር በ2005 ዓመተ ምህረት ህገ መንግስት ላይ እንዲደነገግ የቀረበው ለውጥ ይደግፋሉ ወይስ አይደግፉም የሚል ነው። ድምጽ እንዲሰጥበት የቀረበው ሐሳብ ፕሬዝደንቱ ስልጣን ላይ የሚቆይበትን ጊዜ ከ5 ወደ 7 ዓመት እንዲራዘም ይጠይቃል። በተጨማሪም የጠቅላይ ሚኒስትር ስልጣን እንዲፈጠር ህገ መንግስቱንና ህግን የሚጥሱ የምክር ቤት አባላትን ገዢው ፓርቲ ከስራ እንዲያስወግድ ማስቻልም ለድምጽ የቀረቡ ሐሳቦች ናቸው። ህዝበ ውሳኔው በይሁንታ ከጸደቀ ፕሬዝደንት ፒየር ኢንክሩንዙዛ ሌላ ለሁለት ጊዜ ለፕሬዝዳንትነት ሊወዳደሩ ነው። እንክሩንዙዛ እንደ አውሮፓ አቆጣጠር ከ2005 ዓመተ ምህረት ጀምሮ ብሩንዲን እየገዙ መሆኑ ይታወቃል። በንግድ የሚተዳደሩ ወይዘሮ ሙሙኒ ሙሲ የቡጅምብራ ነዋሪ ናቸው።
ህገ መንግስቱን መቀየር አስፈልጊ ነው። ሰነዱ አንድ ጥሩ ህግጋት አሉት። ሌሎች ደግሞ መቀየር ያለባቸው አሉ። እንደ ብሩንዳውያን ልንቀይረው ይገባል። አዎ ድምጽ ሰጥቻለሁ። ለውጥ እንፈልጋለን። አሁን ካለው ሁኔታ ለውጥ እንዲኖር እንፈልጋለን።
ፕሬዝዳንት ኢንክሩንዙዛ እንደ አውሮፓ አቆጣጠር በ2015 ዓ.ም ለሶስተኛ ጊዜ ለምርጫ ሲቀርቡ የፖለቲካ አመጽ አገሪቱን እንዳናወጣት አይዘነጋም። ያንንም ለውድድር ሲቀርቡ የሀገሪቱን የእርስ በርስ ጦርነት ያስቆመውን የአሩሻ ስምምነት እንዲሁም ህገ መንግስቱን እንደጣሱ የቀረበባቸውን ሂስ ጆሮ ዳባ ልበስ በማለት ነበር። የ2015ቱ የፖለቲካ ውዝግብ እንዳይደገምና የስልጣን ገደቡም ግልጽ መመሪያ እንዲኖረው ነው መንግስት ህዝበ ውሳኔውን የሚያካሂደው።
በደቡብ ሱዳን ሁከት፣ ዝርፊያ፣ ጠለፋና ማስፈራራት በ7 ሚሊዮን የሚገመቱ እርዳታ ፈላጊዎችን ለመድረስ እንቅፋት ሆነዋል ሲሉ የተባበሩት መንግስታት ድርጅት የረድኤት ሰራተኞችን አያያዝ አውግዟል። በዓለሙ ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ ሲናገሩ ባለፉት 2 ወራት ጊዜ ውስጥ ብቻ 4 የረድኤት ሰራተኞች ተገለዋል፣ ሌሎች 10 ጉዳት ደርሶባቸዋል ብለዋል። ባለሥልጣኑ የሰጧቸው አሃዞች ምስራቅ ዮንጊሪ ከተማ አቅራቢያ የተጠለፉትን 2 ሰራተኞች አይጨምርም። በያዝነው ሳምንት ውስጥ ደቡብ ሱዳንን የጎበኙት ማርክ ሎኮክ አክለው እንደገለጹት ሁለቱም ማለት መንግሥትና ታጣቂ ተቃዋሚዎች ግጭቶችን ለማስቆም በቂ ጥረት አላደረጉም። የረድኤት ሰራተኞች ተረጂዎችን ለመድረስ እንቅፋት የሆኑ ኃይሎቻቸውን ማስቆምም አልቻሉም። የእኛ ፍላጎት ሁሉንም ተረጂዎች ለመድረስ ፈጣን አስተማማኝና እንቅፋት የሌለበት ሁኔታ እንዲፈጠር ነው ብለዋል የዓለሙ ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ የኒውክሌር ጦር መሳሪያ ግንባታ ፕሮግራሟን እንድታቋርጥ ያቀረበችውን ጥያቄ በመቃወም ፒዮንግያንግ የታቀደውን የሰሜን ኮሪያ መሪ ኪም ጆንግ ኡን እና ፕሬዚዳንት ዶናልድ ትራምፕ ግንኙነት እንደምትሰርዝ አስጠንቅቃለች። ደቡብ ኮሪያ ግን የሁለት መሪዎች ግንኙነት እውን እንዲሆን እየገፋች ነው። የደቡብ ኮሪያ ብሔራዊ ጸጥታ ካውንስል ዛሬ ይፋ ባደረገው መግለጫ የመሪዎቹ ጉባኤ በተሳካና በመከባበር መንፈስ ይካሄድ ዘንድ በቅርበት እየተከታተለ ለማስፈጸም ቃል ገብቷል። በሰኔ ወር መግቢያ ሲንጋፖር ይካሄዳል የተባለው የሁለቱ መሪዎች ጉባኤ መጻኢ ዕድል ትናንት እጅግ አጠራጣሪ ሁኔታ ውስጥ የወደቀው ሰሜን ኮሪያ የኒኩሌር ጦር መሳሪያ ግንባታዋን እንድታቋርጥ ዩናይትድ ስቴትስ መጠየቋን ካላቆመች በጉባኤው የመሳተፏን ጉዳይ ታስብበታለች ሲሉ ምክትል ውጭ ጉዳይ ሚኒስትሯ ካስታወቁ በኋላ ነው። ፕሬዚዳንት ዶናልድ ትራምፕ ለከባድ ድርድር ተዘጋጅተዋል ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሀባኪ ሳንደርስ ተናግረዋል። ጉባኤው ከተሰረዘ ግን በሰሜን ኮሪያ ላይ የተጣለው ማዕቀብ እንዲቀጥል ከባዱን ዘመቻ እንገፋለን ሲሉም አስጠንቅቀዋል።
ፕሬዚደንት ዶናልድ ትራምፕ አጥፍተው ቢገኙ እንኳ አንድ ዓመት በዘለቀው በ2016 ምርጫ ወቅት ሩሲያ ጣልቃ ከመግባቷ ጋር እንዲሁም ሕግ በመጣስ የተያዘውን ምርመራ በማደናቀፍ ሊከሰሱ እንደማይችሉ የዩናይትድ ስቴትስ ጠበቆች ዛሬ ተናግረዋል። የትራምፕን የጠበቆች ቡድን በቅርቡ የተቀላቀሉት የቀድሞው የኒውዮርኩ ከተማ ከንቲባ ሩዲ ጁሊያኒ ለፎክስ ቴሌቪዥን ሲያስረዱ ወንጀል ለመፈጸሙ አስተማማኝ ማስረጃ ቢያገኙ እንኳ ለረጅም ጊዜ የቆየውን የፍትህ ሚኒስቴር ፖሊሲ በመከተል ተቀማጩን ፕሬዚደንት ከስልጣን ለማባረር እንደማይንቀሳቀሱ የልዩ መርማሪው ሮበርት ሙለር ጠበቆች በቅርቡ ነግረውኛል ብለዋል።
በመጨረሻም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤን ባለሥልጣናት ሃና አሽራዊ ከሰዋል። የዩናይትድ ስቴትስ በማትፈልጋቸው ጉዳዮች ላይ ድምፅ የሚሰጡትን ሀገሮች እየተከታተለች ስማቸውን ትመዘግባለች ሲሉ ኒኪ ሄሊ ባለፈው ዓመት ዝተው ነበር። በጋዛ ድንበር ህይወት የጠፋውን ግጭት ያነሳሱት ሐማስና ደጋፊው ኢራን ናቸው ባሉ ማግስት ነው። አሽራዊ ትናንት ለጋዜጠኞች ይህን መግለጫ የሰጡት። በመጽሔት ዝርዝር ይኖረናል። ዜናውም አበቃ።
በዜና የጀመረው ፕሮግራማችን በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አዲሱ አበበና
ሰለሞን ክፍሌ እንሆናለን። አሁን ወደ ቀጣዩ ርዕስ እናልፋለን። ለቀጣዩ ዘገባ መነሻችን በአፋር ክልል አመጽ እየተካሄደ መሆኑንና ከዚያም ጋር በተያያዘ ሰዎች መታፈናቸውንና ለእስራት መዳረጋቸውን በመግለጽ የደረሰን መረጃ ነው። መረጃውን ያደረሰን የቤልጂጉ አፋር ኢንፎርሜሽን ምክትል ሲሆን ማዕከል ሲሆን በቅድሚያም በተሰጠነ የስልክ ቁጥር ወደዚያው ደውለን ኃላፊውን አገኘን። አዲሱ አበበ ነው ያነጋገራቸው።
አካደር ኢብራሂም ይባላል። ቤልጅየም ባሰል አፋር ኢንፎርሜሽን ሴንተር ዳይሬክተር። እዛ ያለው ሁኔታ በየቀኑ እከታተላለሁ። ወጣቶቹ እዛ የሚያደርጉትን ነገር ወዲያው ያሳውቁኛል። በኢሜይልም ሆነ በፎቶ እንቅስቃሴ ሁሉም በየጊዜው ያሳውቁኛል።
የማዕከሉ ዲሬክተር አቶ አካደር ኢብራሂም በላኩልን ኢሜይል ላይ በአፋር ሰመራ ዩኒቨርሲቲ የተቀሰቀሰው አመጽ ካለፈው ሳምንት ጀምሮ ወደ ሌሎች 32 ወረዳዎች መዛመቱም ተመልክቷል። እርሳቸው በላኩት መልእክት ላይ እንደተገለጠው ከሆነ የሰመራ ዩኒቨርሲቲው የሰው ኃይል አደረጃጀት ኃላፊ አቶ ሳሌህ ረሺድ ታፍነው ተወስደዋል። ማን ዳፈናቸው በአሁኑ ሰዓት የት እንዳሉም የታወቀ ነገር የለም። ይህን ሁኔታ እዚያው ሰመራ ዩኒቨርሲቲ የሚገኙ ሰዎች የሚያውቁት ነገር እንዳለ ለመረዳት ወደዚያው ደውለናል። ስማቸውን መናገር ያልፈለጉ ግን የዩኒቨርሲቲው መምህር መሆናቸውን የገለጡልኝ ሰው ይህን ገልጸዋል።
ከአምስት ወር በፊት የሰመራ ዩኒቨርሲቲ የሰው ሀብት አደረጃጀት ኃላፊ የነበሩት አቶ ሳሽድ ሳሌህ የተባሉ ግለሰብ በብሔር ብሔረሰቦች እና ሕዝቦች በዓል ማግስት ላይ ለሕክምና ወደ ጅቡቲ ሄዶ በተመለሱበት ጊዜ ያው ታፍነው እንደተወሰዱ ነው ያለን መረጃ። ያው ከተወሰዱ በኋላ እንግዲህ የት እንደደረሱ አይታወቅም እስካሁን።
የተባሉትን የዩኒቨርሲቲውን የሰው ኃይል ኃላፊ ማን እንደሰወራቸውና ለምንስ ይህ እንደደረሰባቸው የሚገመት ወይም የሚጠረጠር መረጃ እንዳለ መምህሩን ጠይቄ ነበር።
ምን እንደሆነ አናውቅም እኛ። ያው የት እንደደረሰ ራሱ በማን እንደታፈነ ብቻ ነው እኛ የገመትነው። በህወሓት መራሽ የኢህአዴግ ደህንነቶችና በአብደባ አማካኝነት ይህ ሰውዬ እንደተሰወረ ብቻ ነው እኛ ያለን መረጃ።
ያን መረጃ እንዴት አገኛችሁ?
ምክንያቱም ከዛ የሸኙ ቤተሰቦቹ ለህክምና ሄዶ ወደዚህ ወደኛ ከኬላ እንደገባ ነው እኛ ጋር የደረሰው መረጃ የሚያመለክተው።
መምህሩ የነገሩኝን መረጃ ትክክለኛነት ለማጣራትና ለማጠናከር ይልቁንም በስም የጠቀሱት አብዴፓ ማለትም የአፋር ብሔራዊ ክልል መንግስት አጥጋቢ ምላሽ ይሰጠን እንደሆን በተሰጠን ስልክ የፓርቲ ዋና ኃላፊ ናቸው ወደ ተባሉት ወደ አቶ አሊ አብደላ ቢሮ ደወልን። አቶ አሊ ስልኩን አንስተው ሰላምታ ከተለዋወጥን በኋላ ከአሜሪካ ድምፅ ራዲዮ እንደ ደወልኩ መግለጽ ስጀምር ስልኩ ተቋረጠ። በዚያም አላበቃው፣ የፖሊስ ጣቢያ ስልክም አግኝቼ ነበር፣ ስልኩን የሚያነሳው አልነበረምና ያም አልተሳካም። የሰመራ ዩኒቨርሲቲ መምህር ግን ከአመፁ ጋር በተያያዘ የታሰሩ እንዳሉ ደረሱ ያሏቸውን የመብት ጥሰቶችም እንደሚከተለው ይዘረዝራሉ።
ወጣቱ በተለይ ብዙ ጊዜ ብዙ የሚያነሳቸው ጥያቄዎች አሉ። ለጥያቄ መልስ የሚሰጥ አካል የለም፣ የሚያዳምጥ አካል የለም።
ከዚሁ ተቃውሞ ጋር በተያያዘ አንድ ተማሪ እንደታሰረ አብሮ ደግሞ እንደገና አንድ የዩኒቨርሲቲ የፖሊስ አባልም እንደታሰሩ ተጠቅሷል።
አዎ፣ ተማሪ ዘይኑ ጀዋር ይባላል። የፖሊስ አባል ደግሞ አቶ ከቢር አሊ ይባላሉ። ሌላ ተጨማሪ ሰዎችም አሉ። መረጃ እንደደረሰን ከሆነ መስሪያ የመጣላቸው ሰዎችም አሉ እያሉ ነው
ከፖሊስ
ዩኒቨርስቲ ሰራተኞች ለጥያቄ ትፈልጋላችሁ ተብሎ ከፖሊስ ኮሚሽን ጥሪ የደረሳቸዋል እያለ
ቀደም ሲል እንዳልኩት ከፖሊስ ክፍል መልስ ለማግኘት ያደረግኩት ሙከራ አልተሳካምና በሌላ ጊዜ እንዳገኙን እናቀርባለን። ለዛሬው ግን እንግዶችን አመስግኜ በዚሁ ላብቃ።
እኔም አንተን አዲሱን ላመስግንና ወደ ቀጣይ ዘገባ እንለፍ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤም ባለስልጣኗ ሃናን አሽራዊ ከሰዋል። ዩናይትድ ስቴትስ በማትፈልጋቸው ጉዳዮች ላይ ድምጽ የሚሰጡትን ሀገሮች እየተከታተለች ስማቸውን ትመዘግባለች ሲሉ ኒኪ ሄሊ ባለፈው ዓመት ዝተው እንደነበር ይታወሳል። በጋዛ ድንበር ህይወት ያጠፋውን ግጭት ያነሳሱት ሐማስና ደጋፊው ኢራን ናቸው ባሉ ማግስት ነው አሽራዊ ትላንት ለጋዜጠኞችን መግለጫ አይሰጡት።
እስራኤል ባካሄደችው የቦምብ ድብደባ 60 የሚሆኑ ፍልስጤማውያን ተገድለዋል። በብዙ መቶዎች የሚቆጠሩት ደግሞ ቆስለዋል። ጋዛ ያሉት ፍልስጤማውያን በእስራኤል ምስረታ ምክንያት ወዳጡት መሬታቸው እንዲመለሱ በመጠየቅ ለሳምንታት ያህል ተቃውሞ ሲያካሄዱ ቆይተዋል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም አዛውራ ባስመረቀችበት ወቅት ተቃውሞው ወደ ግጭት አመራ። የዓለም መሪዎችና የሰብአዊ መብት ቡድኖች እስራኤል ተቃውሞ ሲያካሄዱ በነበሩት ፍልስጤማውያን ላይ ተኩስ መክፈቷን በአብዛኛው አውግዘዋል። የፍልስጤም ነጻ አውጪ ድርጅት አመራር ኮሚቴ አባል ሐናን አሽራዊ አብራርተዋል።
Palestinians protesting in Gaza are protesting non-violently. If you see the smoke and the fire, this is on their own.
ፍልስጤማውያን ጋዛ ውስጥ ተቃውሞ በማካሄድ ላይ ያሉት ሰላማዊ በሆነ መንገድ ነው። እሳቱን ጭሱን ብትመለከቱ በፍልስጤማውያን መሬት ላይ ነው ያለው። እሳት ያነደዱት ጭሱ ከእስራኤል ከመተኮስ ጥይት እንዲከላከልላቸው ነው። ይህ የሚያሳየው ኃይል ባትጠቀምም በእስራኤል መገደልህ እንደማይቀር ነው።
እስራኤልና ዩናይትድ ስቴትስ የተቃውሞ ሰልፈኞቹ የድንበሩን አጥር ለመጣስ በመሞከራቸው ማስቆም አስፈልጊ ነበር ይላሉ። ሄሊ ጋዛ ያሉት የሐማስ መሪዎች ሰኞ ለተከሰተው ግጭት ተጠያቂ ናቸው ብለዋል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም ባዛወረችበት ዕለት ማለት ነው።
Those who suggest that the Gaza violence has anything to do with the location of the American embassy are sorely mistaken.
የጋዛውን ግጭት የዩናይትድ ስቴትስ ኤምባሲ ወደ ኢየሩሳሌም ከማዛወር ጋር የሚያያይዙ ሰዎች የተሳሳቱ ናቸው። ግጭቱ የመጣው የእስራኤልን ህልውና ከሚቃወሙት ወገን ነው። የተባበሩት መንግስታት ድርጅት አባል የሆነችውን ሀገር ማጥፋት ህገ ወጥ በመሆኑ በጸጥታው ምክር ቤት ጊዜ ሊሰጠው የሚገባ አይደለም፣ መወገዝ ነው ያለበት።
ሐናን አሽራዊ ታዲያ ከእውነታ ጋር ምንም አይነት ግንኙነት የሌለውና እጅግ አደገኛ ነው ሲሉ የአምባሳደሯን አነጋገር ነቅፈዋል።
The main problem is Israeli impunity and lack of accountability for Israel.
ትልቁ ችግር እስራኤል በማን አለብኝነት የምትሰራ ማንም ጠያቂ የሌለባት ሀገር መሆኗ ነው። ከአሜሪካዋ ተወካይ በምንሰማው ነገር በእውነታ መካከል ግንኙነት ለማግኘት እጅግ ከባድ ነው።
ሄሊ ከዩናይትድ ስቴትስ ጋር የማይስማሙትን ሀገሮች ስም ዝርዝር እመዘግባለሁ ሲሉ ባለፈው ዓመት የተናገሩትን የፍልስጤማ ባለሥልጣን ነቅፈዋል። የዩናይትድ ስቴትስን አምባሳደር በዓለም ተቆጣጣሪነት የሰየማቸው የለም ብለዋል አሽራዊ።
There are countries that are not easily intimidated by the US or by the threats of the US representative.
በዩናይትድ ስቴትስ ወይንም የዩናይትድ ስቴትስ ተወካይዋ ስም መዘግባለው በማለት በሚያሰሙት ዛቻ በቀላሉ የማይበገሩ አገሮች አሉ። እስካሁን ባለው ጊዜም የዓለም አቀፍ ማህበረሰብ ትክክል የሚመስለውን በማድረግ ተግባሩን አስመስክሯል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጋዛ ድንበር ላይ የተፈጸመው የህይወት መጥፋት ባስከተለው ግጭት ላይ ምርመራ እንዲካሄድ የቀረበው ጥሪ እንዳይጸድቅ ዩናይትድ ስቴትስ በድምጽ ማገድ መብቷ አገደችው።
ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ቀደም ሲል በዜናው ላይም ጠቅሰናል፣ የዳንጎቴ ኩባንያ የስራ አስኪያጅ አገዳደል ሁኔታ በአብይ ርዕስ እናቀርባለን ነበር ያልነው። አብይ ርዕስ ሰዓቱ ቢያልፍም ጥንቅሩ ተዘጋጅቶ ደርሶናል። የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ እየተጣራ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። በዳይሬክተሩና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንት ዕለት ነው። እስክንድር ፍሬው ተከታትሎታል።
የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅ በሆኑት ዲፕ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያው የተፈጸመው ትናንት ከሰዓት በኋላ መሆኑን ዘገባዎች አመልክተዋል። ስራ አስኪያጁ ከኢትዮጵያዊው አሽከርካሪና ከጸሐፊያቸው ጋር የሲሚንቶ ፋብሪካው ከመገኝበት አዳበርጋ ወደ አዲስ አበባ በመመለስ ላይ እንደነበሩም ነው የተጠቆመው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትዊተር ገጻቸው ባሰፈሩትና በዋልታ ኢንፎርሜሽን ማዕከል በተጠቀሰው መልእክት በስራ አስኪያጁና በኢትዮጵያዊው ባልደረቦቻቸው ሞት ማዘናቸውን ገልጸዋል። ግድያውን የማጣራት ስራ መጀመሩንና መንግስት አጥፊዎችን ተጠያቂ እንደሚያደርግም ጠቅላይ ሚኒስትሩ አረጋግጠዋል። ያስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ቀደም ሲል ባወጣው መግለጫ ተመሳሳይ ሐሳብ አንጸባርቋል። ህብረተሰቡም አጥፊዎቹን ለመያዝ በሚደረገው ጥረት ትብብር እንዲያደርግ ጥሪ አቅርቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከግድያው ጋር በተያያዘ በቁጥጥር ስር የዋለ ሰው ስለመኖሩ አልተገለጸም። ኮማንድ ፖስቱም ከመጀመሪያው መግለጫ በኋላ ያከለው መረጃ የለም። በጉዳዩ ላይ ማብራሪያ እንዲሰጡኝ የጠየኳቸው አዲሱ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴም መረጃዎች ሊወጡ የሚችሉት በኮማንድ ፖስቱ በኩል መሆኑን ነግረውኛል። እንደ አውሮፓውያን አቆጣጠር በግንቦት 2015 ስራ የጀመረው ዳንጎቴ ሲሚንቶ ፋብሪካ ከአዲስ አበባ 100 ኪሎ ሜትር ባነሰ ርቀት ላይ ምዕራብ ሸዋ አዳብርጋ ወረዳ የሚገኝ ነው። የኩባንያው ባለቤት የሆኑት አሊኮ ዳንጎቴ ከዚሁ ጋር በተያያዘ ዛሬ አዲስ አበባ እንደሚገቡም የተለያዩ ዘገባዎች አመልክተዋል። የዳንጎቴ ሲሚንቶ ፋብሪካ የሚገኝበት የአዳብርጋ ወረዳና ዋና ከተማዋ ጥቁር እንጭኒ ባለፉት 2 አመታት ከፍተኛ የተቃውሞ እንቅስቃሴ ከተካሄደባቸው አካባቢዎች መካከል ናቸው። በዚያ የተቃውሞ እንቅስቃሴ ደግሞ የንጹሃን ዜጎች ህይወት ጠፍቷል፣ ለእስር የተዳረጉም በርካቶች ናቸው። የአካባቢው ነዋሪዎች ለአሜሪካ ድምፅ እንዳስረዱት በዚህ ሁሉ ሂደት ውስጥ ግን ከዳንጎቴ በተጨማሪ የሙገር ሲሚንቶ ፋብሪካ በሚገኝበት በአዳበርጋ ወረዳ ከበድ ያለ ችግር አጋጥሞ እንደማያውቅ ይናገራሉ። የአካባቢው ነዋሪ የሆኑት አርሶ አደር ብሩ ደሜ እንደሚያምኑት በወረዳው እንደዚህ አይነት ጥቃት ሊፈጽም የሚችል ኃይል የለም።
አረ የለም የለም፣ እዚህ አካባቢ ያለው የመከላከያ ሰራዊት ነው እንጂ እዚህ አካባቢ ምንም አይነት ነገርም የለም። በዚህ የሚደፈርም እንትን የለም። ችግሩ እንደመሰለ እነዚህ እዚህ ያሉት ራሳችን እኛ እንፈራቸዋለን። እንግዲህ እነሱ አንድ ነገር ብደረግ በሌላ ኃይል የተደረገ ነው እንጂ የአካባቢ ሰራተኛም አይደለም፣ ከአካባቢም ወጣቶችም አይደለም። እዚህ አካባቢ ደግሞ እንደዚህ አይነትም ተደርጎ የማይታወቅ ያሉት እነሱ ስለሆኑ አካባቢው ራሱ ችግር መፍጠር አይችልም፣ መፍጠርም አያስብም።
ባዳ በርጋ ወረዳ እንጭኒ ከተማ ነዋሪ የሆነው የተቃዋሚው የኦፌኮ ተወካይ ወጣት ንጉሱ ድሪባ ተመሳሳይ ሀሳብ አንጸባርቋል። ወጣቶች እየተገደሉ በነበረበት የተቃውሞ ወቅት እንኳን እንደዚህ አይነት ድርጊት የፈጸመ የአካባቢው ሰው አልነበረም ይላል።
ህብረተሰቡና ፋብሪካው ብዙ ጊዜ ከሰራተኞቹ ጋር ከህዝብ ብጋጭ በሽማግሌ በኩል እያለቀ ነበረ። በፊትም የነበረ እንደዛ ነው። ከሽማግሌ ጋር ያለውን ችግር አሁን በቅርቡ ግን የነበረ ምንድን ነው? በሹፌሮች በኩል የተነሳ ትንሽ የሆነ የተወሰኑ ሹፌሮች ስለተባረረ ሰራተኞቹና ድርጅቱ መካከል ሰጣ ገባ ነበረ። በዛ የተነሳ ምንድን ነው የተደረገ? አሁን ደግሞ ከዚህ የራሳቸውን አላማ ለማሳካት የሚሄዱ ሰዎች ያችን ምክንያት አድርጎ ልክ ወይ ሹፌሮች ወይ ቄሮ የሚባለው ነው ይህን ነገር ያደረገ ለማለት የቄሮን ስምና የአካባቢውን ህዝብ ስም ለማጥፋት የተደረገ ስራ ነው ይህ ማለት ነው። እኛ የምናምነው እንደዛ ብለን ነው። ሁለተኛ ደግሞ ቄሮ እኛ ጋር ያለው ምንድን ነው? ከሽማግሌዎቹም ከአባ ገዳዎቹም ከህዝብ ጋር ሆኖ የምንፈልገው ነገር በአገባቡ በሰላማዊ መንገድ እየጠየቅን ነው ያለ ስንት አመት 3 አመት ሙሉ ጥያቄ ስናቀርብ ነበረ። አንድም ሰው አልተገደለም እዛ ጋር ማለት ነው። ህዝቡም እንኳን ሲያማረሩ የነበረ ላይ የተወሰደ እርምጃ የለም። በሰላማዊ መንገድ እየጠየቅን የእኛ ወጣቶች እየሞቱ እንኳን በሰላማዊ መንገድ እየጠየቁ ነበረ። ዛሬ ይሄ ወጣቶች ነው እንደዚህ ያደረገ ሌላ አካል ላይ ጣት ከሚዘረዘር ከኛ ላይ እኛ ትልቁ ነገር ምንድን ነው? ከዳንጎቴ ጋር እንዴት መስራት እንደምንችል ህዝቡም ያውቃል፣ ወጣቶችም ያውቃል።
አጥፊዎችን ለመያዝ እንቅስቃሴ እየተደረገ ነው ብለዋል የኢትዮጵያ መንግስት። ምንድን ነው የምትጠብቁት ከዚህ ምርመራ እና ማጣራት?
እኛ አሁን በዚህ በምርመራ ምክንያት ዛሬ አሁን ማለት ነው እንጭኒም ሆኖ ሙገር ያለው ምንድን ነው ጠቅላላ ከተማ ይዞ ያለ ወታደር የታጠቀ ልዩ ፖሊስ አለ፣ ፌደራል ፖሊስ አለ።
ዛሬ ነው የገቡት
ከትላንትና ጀምሮ እየገቡ ነበር። መከላከያ ሰራዊትም አለ። ከማስተካየት ልክ ኮማንድ ፖስቱ እና ከኮማንድ ፖስቱ በድብቅ እየሰሩ ያሉ ሰዎች ላይ ነው ምርመራ መጀመሪያ ያለበት ብዬ ነው የሚያምነው። ህዝቡ ከዳንጎቴ ጋር ከዚህ በፊትም ተጣልቷል፣ ታርቋል። እንዴት እንደታረቀ እንዲሁም ስም ተቀይሮለት ገለታ እስከሚባል ድረስ ማለት ነው ይሄ እስከሚባል ድረስ አሁንም ህዝቡን ከማስተካየት እና ህዝቡን ከመደብደብ ይልቅና ኮማንድ ፖስቱ እና ከኮማንድ ፖስቱ ጋር በድብቅ የሚሰሩ ሰዎች አለ
ስለዚህ አሁን የፌደራል እና ሌላም ታጣቂ ሌሎችም ተጠቃዮች አሉ ነው የሚሉት በአካባቢው
በቃ ፌደራል ልብስ ለበሱም አለ የኦሮሚያ ኮረብት እንደዛ ምኑና መከላከያ ሰራዊትም አለ
ትናንት ከስንት ሰዓት ጀምሮ መግባት ጀመሩ ጥቃቱ ተፈጸመ ከተባለ በኋላ ነው
ትናንት ከ11 ደግሞ 10 ሰዓት ከምናምን ላይ ነው ተፈጠረ ከዛ ከ11 ሰዓት በኋላ ጀምሮ እየገቡ ነበር እዛ
የአካባቢው ነዋሪዎች አክለው እንደገለጹት በዳንጎቴ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ጥቃቱ የተፈጸመው ከአፍሪካው ተነስተው ድንጋይ ወደሚመረትበት ጫንጮ አካባቢ ሲያመሩ ነው። ከኢትዮጵያ መንግስት ባለስልጣናት ተጨማሪ መረጃ እንደተገኘ በሌላ ዘገባ መለሳለሁ። የኢትዮጵያ ኢንቨስትመንት ኮሚሽን ማምሻውን ባሰራጨው መግለጫ በዳንጎቴ የኢትዮጵያ ስራ አስኪያጅና በኢትዮጵያውያን ባልደረቦቻቸው ሞት የተሰማውን ሐዘን ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በራቸው መኩሪያ ሐዘናቸውን የገለጹት ለዳንጎቴ ስራ አስኪያጅ ዲፕ ካማራና በአካልና ጸጋይ ለተባሉት ኢትዮጵያውያን ባልደረቦቻቸው ቤተሰቦች ነው። ባልታወቁ ታጣቂዎች የተፈጸመው ጥቃት በኢትዮጵያ ባሉ የውጭ ኢንቨስተሮች ላይ ሊፈጠር የሚችለውን ስሜት የተቀሰቱት ኮሚሽነሩ ይህ ግን በአገሪቱ ያለውን ስዕል የማያሳይና ተነጥሮ የሚታይ ድርጊት መሆኑን አመልክተዋል። የሚመለከታቸው አካላት የድርጊቱን ፈጻሚዎች ለመያዝና ለፍርድ ለማቅረብ እንደዚህ አይነት ተግባራት ወደፊት እንዳይፈጠሩ ለማድረግ አስፈላጊውን እርምጃ እየወሰዱ መሆናቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ27 ደቂቃ መሆኑን ያመለክታል። አሁን የአድማጮች አስተያየት ይቀርባል። ይህም በ202-205-4492 የውስጥ መስመር 14 የነጻ የስልክ መቀበያ መስመራችን የደረሰን ነው። እነሆ
ጠናት ልጆች የዘወትር አድማጫችሁ ነኝ። በቃ የምወደው ዜና ቢኖር የእናንተ ነው እና ዛሬም ነገም ኢትዮጵያ ለዘላለም ትኖር። በኢትዮጵያ ውስጥ በሚደረገው ነገር ሁልጊዜ በቃ ልቤ ያመኛል፣ ያሳዝነኛል። ሰው ሰው በመሆኑ እንዲከበር እና እውነተኛ በቃ የጋሪዎች ስርዓት ተጠፍቶ እውነተኛ ሰው የሚከበርበት ዘመን እንዲመጣ ፈልጋለሁ። ዱና ነገር ተነስቶ ሄደ ምናምን ምናምን። እባካችሁ ሰው ሰው በመሆኑ እንዲከበርና ኢትዮጵያ እግዚአብሔር እንዲባርካት፣ ህዝቦቿ እንዲጠበቁ፣ ሞት እንዲቀር፣ ረሃብ እንዲቀር፣ መከባበር እንዲኖር፣ ፍቅር እንዲነግስ፣ ይሄ የኔ ምኞት ነው። በቃ ሰው ሰው በመሆኑ እወዳችኋለሁ። የዘወትር አድማጫችሁ ነው። ኑሩልኝ እላለሁ።
አቤት እንደምን ናችሁ? ደህና ናችሁ? ቤት የሚገርመኝ ነገር መቼ ነው ገለልተኛ የምትሆኑት? ትናንት ለዶክተር ግርማ ነደው ነገር ነው ማለት የኦሮሞ ድርጅት ስትጠይቁት ሀሳባችሁ እንኳን በሌሎችን ተሞክረዋል በእናንተ ደግሞ የሚታይ ይሆናል አለ ሰለሞን ክፍሌ። ምን ማለት ነው? ሰላም ኢትዮጵያ ውስጥ በሰላም መነጋገር አይቻልም? ኢትዮጵያ እኮ ብዙ ብሔር ብሔረሰቦች የምታስተናግድ አገር እና ብዙ ሀሳብ የመሄድ አቅም ያላት አገር ናት። እስታንድ ቀን ገለልተኛ ሆናችሁ ስለ ሀገራችሁ ተናገሩ። አማርኛ ከተናገራችሁ አይቀር ኢትዮጵያውያን ናችሁ ማለት ነው። ኪዳነ ከቨርጂኒያ።
እናንተልኝ እንደምን አላችሁ? ቢዮዎች በጣም ነው ማመሰግነው። ሚዛናዊ ዘገባ ስለምታቀርቡ ምስጋና የከበረ ነው። የረጅም ጊዜ አድማጫችሁ ነኝ። አስተያየት ልሰጥ የፈለግኩት ግን ዶክተር አብይ አህመድ በጣም የኢትዮጵያ ሕዝብም ሆነ በውጭ ያለ ነው መደሰታችንን ለመግለጽ ነው እና ይሄ ስራቸው ተጠናክሮ እንዲቀጥም ድጋፍ ያስፈልገዋል እና በጣም ሳላመሰግናቸው አላልፍም። የኢንተርኔት ፕሮግራሙ የፖለቲካ እስረኞች እየተፈቱ ነው። ብዙ የዲሞክራሲ እይታዎች ሁሉ እየታዩ ነው እና በጣም ላመሰግናቸው ፈልጋለሁ። እግዜር ይስጥልኝ። አመሰግናለሁ። አታሉ አሰፋ ነኝ ከመካከለኛው ምስራቅ።
አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም የነጻውን ስልክ በመጠቀም ባስተላለፍንም ሆነ እንድናስተላልፍ በምትፈልጉት ሐሳብ ያላችሁን ሁሉ እንድታካፍሉን እንጋብዛለን። አሁን ውይይት ከእስክንድር ነጋ ጋር።
ከስድስት ዓመት ተኩል እስር በኋላ በቅርቡ የተለቀቀው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ በሚገኘው ስቱዲያችን ሰፋ ያለ ውይይት አካሂዶ ትላንት የመጀመሪያውን ክፍል አቅርበናል። ትላንት ታዲያ ስለ ጋዜጠኝነት ሙያና ስለ ቤተሰቡ ባለቤቱ ሰርካለም ፋሲል የጥንካሬው ምንጭ መሆኗን እየገለጸ ነበር የመጀመሪያው ክፍል ቃለ ምልልስ የተገጣው። የዛሬው ከዛው ይቀጥላል። ከጽዮን ግርማ ጋር ነው የተወያየው።
ከኔ በስተጀርባ ያለችው ሰርካለሞች ከኋላ ሆና ድጋፍ የምትሰጠኝ የሞራል ስንቅ የምትሰጠኝ እሷ ነች። እኔ እሷ መተካት አልችልም። ስለ እሷ ተናግሬ ማብቃት አልችልም። አገርም ያውቀዋል። በነገራችን ላይ ልክ እንደገባው ሀገር ውስጥ እንደተቀበለችኝ ለኢትዮጵያ ሕዝብ ነው ቃል የገባችው። በአደባባይ ማለት ነው፣ በሚዲያ ላይ ማለት ነው። ልጃችሁን እመልሳለሁ ነው ያለች። ልጃችሁን እኔ ላስቀረው ፈልጋለሁ፣ ልጅ ማሳደግ አለበት አላለች። ልጃችሁን እመልሳለሁ አላለች። እኔ ይህንን የሞራል ስንቅ ባልታጠቅ ወደ ትግሉ ለመመለስ በጣም ከብደኝ ነበረ። እና እኛ ቤት ውስጥ ጀግና ካለ ሰርካለም ጀግና ነች። ያደለም
የቤተሰቡን ሁኔታ እዚህ ላይ እንግታውና ደግሞ ወደፊት በሌሎች ውይይቶች እንመጣለን። ለምንድን ነው መጀመሪያ አሜሪካን ሀገር የመጣኸውበት ጉዳይ ከአቶ በቀለ ገርባ ጋር በአንድ ውይይት ላይ ተጋብዛችሁ እንደሆነ አቶ በቀለም እዚህ መጥተው በነበረን ቃለ ምልልስ አንስተነዋል። እስቲ ደግሞ አንተ ንገረን፣ የመጀመሪያው የጉብኝታችሁ ዓላማ ለምንድን ነው? ምንድን ያደረጋችሁት? ምንድን ያከናወናችሁት?
በሁለት ይከፈላል የመጣንበት ዓላማ። አንዱ አሜሪካ ውስጥ ካሉና የኢትዮጵያን ጉዳይ ከሚከታተሉ የመንግስትም አካል የሆኑ የሰብአዊ መብት ተቋማት ጋር ለመነጋገር ነው። አንዱም የጋበዘን የአትላንቲክ ካውንስል የሚባል አንድ ተቋም አለ። እሱ ጋብዞን ነው አንዱ የመጣ ነው። አንዱ ምክንያት ነው። ሌሎችም ይዘው የጋበዙን አሉ። ግን እሱ ጋብዞን ከአሜሪካ ባለስልጣናት ጋር ከአሜሪካ ፖሊሲ አውጪዎች ጋር ለመገናኘት እድል አግኝተናል እና ሀገሪቷ ውስጥ ያለውን ሁኔታ የእኛ ግንዛቤ ምንድን ነው የሚለውን ተነጋግረናል፣ ለማስረዳት ሞክረናል። ሀገሪቱ ውስጥ ዲሞክራሲ እንደሚያስፈልግ፣ ገና የምንፈልገው ዲሞክራሲያዊ ስርዓት እንዳልመጣ አስረድተናል። ይሄ አንዱ ፓርት ነው። ይሄ ሂደቱን አልተጠናቀቀም፣ አሁንም እየቀጠለ ያለ ሂደት ነው። በሚቀጥለው ሳምንት እና ወዳኛውም ሳምንት ድረስ የሚቀጥል ነው። ሁለተኛው እዚህ ያለውን የዳያስፖራ ማህበረሰብ ለማመስገን ነው። እስር ቤት በነበርንበት ጊዜ እንድንፈታ ድምፅ አሰምቶልናል፣ ጮሆልናል፣ ሰርቶልናል። ስለዚህ ለዛ ምስጋና ለማቅረብ ነው። ግን በተለይ እስረኞች እንዲፈቱ ብቻ አይደለም፣ የዳያስፖራ ሚና በኢትዮጵያ ፖለቲካ ውስጥ በዛም የሚወሰን አይደለም። ከዛም አልፎ ላለፉት 27 ዓመታት እንደው ከዛም አልፎ ላለፉት 40 ዓመታት በኢትዮጵያ ዲሞክራሲያዊ ስርዓት ሲመጣ ሲወድቅና ሲነሳ የኖረ የህብረተሰባችን አካል ነው። ለዛም ምስጋና ይገባዋል። የዲሞክራሲ ድምፅ ነው ዳያስፖራ። የታሰሩት ድምፅ ነው። የተጨቆኑት ድምፅ ነው። ቤተ መንግስት ውስጥ ካሉት ጋር የወገነ ኃይል አይደለም፣ የወገነ የማህበረሰባችን አካል አይደለም። እና ታርጋ ሲወጣለት ነው የምናየው። ብዙ ጊዜ አክራሪ ነው፣ ሀገሪቱ ውስጥ ያለውን ተጨባጭ ሁኔታ በአግባቡ አያውቅም የሚሉ የተለያየ ኔጌቲቭ ነገሮች ነው ስለ ዳያስፖራው ሲነገር የምንሰማው። እውነታው ግን ከዛ ገዝፎ ያለው እውነታ ግን ዳያስፖራው ለዲሞክራሲ ትልቅ ኃይል ነው። በሀገራችን ዲሞክራሲያዊ ስርዓት እንዲኖር ትልቅ አስተዋጽኦ ሲያበረክት የኖረ ነው። አሁንም እያበረከተ ነው። ከዚህ በኋላም ባለው ሂደት ትልቅ አስተዋጽኦ ለማበረከት የሚችል ነው። ዲሞክራሲያዊ ስርዓት በሀገራችን ለመገንባት የዳያስፖራው ሚና ያስፈልገናል። የተማረ ኃይል ቅንነትም አለው። ለሀገራችን ቅንነት አለው። ጥሩ ነገር ማየት ይፈልጋል። እዚህ በምዕራቡ ዓለም ያየውን ነገር፣ በሌሎች ሀገራት ውስጥ ያየውን ነገር በሀገራችን ውስጥ መተግበር የሚፈልግ ነው። እውቀት አለው እና ይህንን መልእክት ልናስተላልፍለት እንፈልጋለን እና አንድም የመጣ ነው ከዳያስፖራው ጋር ካለው ኮሚኒቲ ጋር ምስጋና ለማቅረብና ሀገሪቱ ውስጥ ያለውን ደግሞ ተጨባጭ ሁኔታ ለማስረዳት ነው።
እሱን እያከናወናችሁ ነው ያላችሁት? አሁን
ገና ወደ ዳያስፖራው ኮሚኒቲ አልገባንም። አሁን ከአሜሪካኖች ጋር ነው ፕሮግራማችን የተጣበቀው። ከእነሱ ጋር ለመገናኘት እየሞከርና ለማስረዳት እየሞከርን ነው።
እስቲ ወደ እስር ቤት እንመለስ። ወደ አንተ ወደ ነበርክበት። ስድስት ዓመት ተኩል ነው በእስር ቤት ያሳለፍከው። በዛ በስድስት ዓመት ተኩል ውስጥ በጣም እንደው እስር ቤት ሆኖ ጥሩ ጊዜ እንደሌለው ይታወቃል፣ ይገመታል። ግን በጣም መጥፎ ጊዜዎች ነበሩ ለእኔ የምትላቸው፣ ተስፋ የቆረጥክባቸው ወይም እንደዚህ ከተፈረደ 18 ዓመት ነው የተፈረደብህና ከተፈረደው የ18 ዓመት ጊዜ ውስጥ እንዴት ቶሎ ፈታለው ብለህ ያልጠበክበት ወይም ተስፋ የቆረጥክባቸው ጊዜዎች እስቲ የትኞቹ ናቸው?
ተስፋ ቆርጠህ ነበር ወይ ካልሽው ልጀምር። እኔ ተስፋ ቆርጬ አላውቅም፣ ግን በራሴ ጥንካሬ አይደለም። ሁለት ምክንያት አለኝ ተስፋ ያልቆረጥኩበት፣ በጣም በጨለመበት ሰዓት ማለት ነው። ረዥም ጊዜ እስር ቤት እንደማሳለፍ በጣም በደመደብኩበት ሰዓት እንኳን ማለት ነው። አንደኛና ዋነኛ መጽሐፍ ቅዱስ ነው። ምንም ነገር ያጋጥምሽ ሄደሽ መልስ የምታገኝበት መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ነበር። እኔ ወደ መጽሐፍ ቅዱስ እቆጣለሁ ጠዋትም ማታ። እስር ቤት በነበርኩበት 6 አመታት ተኩል በመሆኑ ከመጻፍ ቅዱስ ተላቀቀ እና ያ ትልቅ ድጋፍ ነበረኝ። ይሄ አንዱ ነው። ይሄ መንፈሳዊ አስፔክት ነው። ሁለተኛው ደግሞ ፖለቲካው። በፖለቲካው ረገድ እኔ ቆምኩለት አላማ የዲሞክራሲ አላማ መጨረሻ ላይ አሸናፊ እንደሚሆን አንድም ሰከንድ ተጠራጥሬ አላቅም። በትክክለኛው መንገድ ላይ እንዳለሁ ጥርጣሬ ኖሮኝ አያውቅም። እርግጥ ታስሬያለሁ። የምንፈልገው ነገር ገና አላገኘንም። ምን ዞሮ ዞሮ ነገሮች በቀጥታ መሄዱ በተዘዋዋሪ መሄዱ ፈጥነውም ደረሱ አርፍደውም ደረሱ። መጨረሻ ላይ እኛ የምንለው ነገር ኢትዮጵያ ውስጥ የሚሆን እኛ የምንልበት ቦታ ላይ ነው ኢትዮጵያ የምታርፈው። ሄዳ የምታርፈው እዛ ቦታ ላይ ነው። ያ በውስጥ የሚፈጥረው ጥንካሬ አለ። በታሪክ ውስጥ ትክክለኛ ወገን ሆኖ መገኘት የታሪክ መቋጫ ነው። ዲሞክራሲያዊ ስርዓት ነገራችን ላይ ታሪክ ሄዶ የሚቋጫው የሚያርፈው ዲሞክራሲያዊ ስርዓት ላይ ነው። ስለዚያ ነው የታሰረ። ስለዚህ ያ ሁሉ ጊዜ የሚሰጠኝ የውስጥ ጥንካሬ አለና በየትኛውም ወቅት ላይ ተስፋ ቆርጬ አላቅም። እስር ቤት ውስጥ የነበረው ሁኔታ ምን ይመስላችሁ? እንግዲህ በሁለት ከፍለዋለሁ። ከስድስት ዓመት ተኩሉ የመጀመሪያውን 2 ዓመት ከእስረኞች ጋር ነበረ፣ ከአጠቃላይ እስረኞች ጋር ነበረ ያሳለፍኩት። ቀሪውን 4 ዓመት ተኩሎ ግን በእስር ቤት ውስጥ እስር ቤት አለ። በእስር ቤት ውስጥ ያው ለአስቸጋሪ እስረኞች የሚባል እስር ቤት አለ እና እዛ ውስጥ ነው ያሳለፍኩት። የጥቂት እስረኞች ተመርጠው ለብቻቸው የሚታሰሩበት ቦታ ነው እና በዚህ ሁኔታ ውስጥ በነበርኩበት ጊዜ እዛ ግቢ ውስጥ ዋይት ሀውስ የሚባል ቦታ አለ። 3-4 እስረኛ ጋር ነው የምትታሰሪ፣ ለብቻች ተገለሽ ማለት ነው። ከሌሎች እስረኞች ጋር አትገናኝም እና እዛ በነበርንበት ቦታ ላይ ግቢ የለውም። አንዱ ትልቁ ችግር እሱ ነበር። አሁን የነበርኩበት መጨረሻ ላይ የነበርኩበት ቦታ ላይ በር ከፍተን ከክፍላችን ስንወጣ ወደ ጎን 3 ሜትር፣ ከ3 ሜትር በኋላ አጥሩ አለ። ወደ ላይ ደግሞ 9 ሜትር ነው፣ 3x9 ነው፣ 27 ካሬ ነች ግቢዋ። እና ከግቢዋ ይልቅ ውስጥ ያለንበት ክፍል ይሰፋ ነበር። 4 ዓመት ተኩል በዛ ሁኔታ ውስጥ ነው ያሳለፍኩት እና ሌሎች 3-4 እስረኞች እንደዚሁ ሆነን ያሳለፍ ነው ማለት ነው።
ስለዚህ ብቻችሁን ወይም የተከለለ ቦታ ላይ እስር ቤት ስላሳለፍክ ስለ ሌሎች እስር ቤት እስረኞች የማወቅ እድልህም በጣም የጠበበ ይሆናል ማለት ነው።
ከሌሎች እስረኞች ጋር አትገናኝም። ከቤተሰቦች ጋር ያለው ግንኙነት እኔ 2 ሰው ብቻ ነበር ስጠይቀኝ የነበረው፣ የባለቤቴ እናትና ሌላ አንድ ሰው። ከጓደኞችሽ ማንም ሊጠይቅሽ አይችልም። ያው ያለሽ ሁሉ ነገር የተገደበበት እስር ቤት ማለት ነው። እዛ በነበርኩበት ጊዜ ነው እኔ በነገራችን ላይ መጽሐፍ ቅዱስ የተከለከልኩት። እኔ እጄ ላይ የነበረው አዲስ ኪዳን ነው፣ በእንግሊዝኛ ያለ መጽሐፍ ቅዱስ ማለት ነው። ብሉ ኪዳን የምፈልግ ነበረ። ብሉ ኪዳን እና አዲስ ኪዳን ያለበት መጽሐፍ ቅዱስ ከ3 ዓመት በላይ ተከልክዬ ቆይቻለሁ። ያ መጽሐፌን በሙሉ ተወስደዋል። ወረቀት ተከልክሏል እንዳይጻፍ። ይሄ ነው መጀመሪያውንም ወደዛ ያስገባኝ። አትጻፍ የሚለው አትጻፍ ጽፋል የሚል ክርክር ነው ውጭ የነበረው ክርክር፣ እስር ቤት ውስጥም ገብቶ ማለት ነው። ከዛ በኋላ ወረቀት ተከለከለ፣ እስክሪብቶ ተከለከለ፣ መጽሐፎችን ሁሉ ተቀማ። መጽሐፍ እንዳይገባ ተደረገና መጽሐፍ እንዳይገባ ሲደረግም አብሮ መጽሐፍ ቅዱስ እንዳይገባ ተደረገና 3 ዓመት ተከራክሬበት መልስ ሳላገኝ ነው የወጣሁት። መጽሐፍ ቅዱስ እንዳይመለከት እሱ ነው በነገራችን ላይ ከ6 ዓመት ተኩል እስር በሐሰት ከመከሰሴ በላይ የሚያሳዝነኝ መጽሐፍ ቅዱስ መከልከሌ ነው። እሱ መከልከል አልነበረበትም። ደጋግሜ ደግሞ ነግሬያቸዋለሁ። ፖለቲካው ሌላ ጉዳይ ነው፣ እንተው ፖለቲካውን። በሃይማኖት ግን መለያየት የለብን። ምንልበበት ሃይማኖትን እዚህ ውስጥ የምናስገባበት ነገር የለም። እኔ መጽሐፍ ቅዱስ ልከለከል አይገባም። ምንም ነገር ላድርግ፣ ምንም ላስቸግር፣ ምንም ልፈጽም፣ መጽሐፍ ቅዱስ ስጠይቅ ግን መጽሐፍ ቅዱስ መከልከል የለበትም ብዬ ለምን ያለው ዓለም አቀፉ ማህበረሰብ አብሮ ለምኗል። ሰብአዊ መብት ተሟጋቾችም አብሮ ለምነዋል። እኔ ብቻ አይደለሁም ያልተሰማሁት፣ ሌላም ከውጭም ያለው ኃይል አብሮ ለምኖ መጽሐፍ ቅዱስ እንኳን አልተፈቀደልኝም። በዚህ ውሳኔያቸው እስከ መጨረሻው አዝናለሁ፣ ግን ይቅር እላለሁ። ይሄ ማለት ቂም ቋጥሬያለሁ ማለት አይደለም። ግን ምንድን ነው አንተ ጋር የቀረው ከእስር ዘመን ብትይኝ የመጽሐፍ ቅዱስ ጉዳይ ነው። ግን ለቂም አይደለም፣ ለበቀል አይደለም።
ከሱ በፊት 7 ጊዜ ታስረሃል።
እንደውም እቺ የመጨረሻዋን 12 ቀን ስትጨምሪ እኮ 9 ትሆናለች።
9 ከዛ በፊት 8 ነው። በዚህ በአስቸኳይ ጊዜ አዋጁ
አስቸኳይ ጊዜ ደግሞ እቺ ደግሞ 12 ተጨምራለች።
12 ቀን ተጨምሯል።
ሌላ 10ኛ እንዳይኖር ነው የምሰጋው።
በኋላ ስንሄድ መጀመሪያ ጋዜጣ ስትጀምር ኢትዮጵስ ነበር የጀመርከው እና እንዴት ነው ወደ ፖለቲካ ጋዜጣ ሄድከው? ከአሜሪካን ሀገር ወደ ኢትዮጵያ ሄደህ እሱን ጀመርክ። ወደ ፖለቲካ ጋዜጣ እንዴት ሄድክ?
እኔ ሌላ ከፖለቲካ ጋዜጣ ውጭ ሰርቼ አላውቅም። ኢትዮጵስ የመጀመሪያ ጋዜጣ የፖለቲካ ጋዜጣ ነች። የመጀመሪያው የፖለቲካ ጋዜጣ ምናች ማለትም እኔ ከዚህ ስመለስ መጽሔቶች ነበሩ። መጽሔቶቹ ግን ፈራ ተባይሉ ነበሩ። የስ ስለ አንድነት ይጽፋሉ፣ አንድነት በጣም አስፈላጊ ነገር ነው፣ ዲሞክራሲ አስፈላጊ ነገር ነው ብሎ ይጽፉ ነበር። ግን መንግስትን የሚተች አንድም መጽሔት አልነበረም። ጋዜጦችም ነበሩ 1-2 እነሱም በተመሳሳይ መንገድ። እኔ ደግሞ እዚህ የምዕራቡ ዓለም ኤክስፖዠር ነበር። እንደገና ደግሞ ለውጥ መጥቷል። በኢትዮጵያ ብቻ አይደለም ለውጥ የተከሰተው፣ በዓለም ደረጃ ነው ኮሚኒዝም የፈረሰው። ኢትዮጵያ ውስጥ የመጣውለት የዛ አካል ሆኖ ነው። ስለዚህ ኢትዮጵያ ብቻ ሳይሆን ዓለም ተለውጣለች። ስለዚህ ለምንድን ነው ኢትዮጵያ ውስጥ መንግስትን መተቸት የማይችል ጋዜጣ የማይኖረው የሚል ጥያቄ ለራሴን የጠየቁትና በሎኬስቲ ይሄንን እስቲ ልሞክረው ብዬ ኢትዮጵስ የመጀመሪያ ጋዜጣ ሆነች መንግስትን ተችታ ተቃውማለሁ ለመውጣት። ስለዚህ በሁለተኛው ትም ነው መሰለኝ ወዲያው እንግዲህ ያደግ ዲሞክራሲ አለ ብሎ የሚመጻደቅበት ሰዓት ነበር። ምንም እንዳፈለጋችሁ ስሩ የሚልበት ሰዓት ነበርና በተግባር ስንፈት ነው በኢትዮጵስ ግን በሁለተኛው ትም መስለኛል እስር ቤት ገባን። ተደበደብን እስር ቤት መግባት ብቻ ሳይሆን እስር ቤት ገብተም እኔ ጥፊ ቀመስ ባረሳት ነው የመጀመሪያው ጥፊን አረሳት በድብደባም የታጀበ እስር ላይ ገባን ማለት ነው።
ጽዮን ግርማ ከእስክንድር ነጋ ጋር ያደረገች ቆይታ የመጨረሻ ክፍል ቅዳሜ ምሽት ይቀርባል። በተጨማሪ ውይይቱን በቪዲዮ መከታተል ለምትፈልጉ ፌስቡክ አት ቪኦኤ አምሃሪክ እና በዌብሳይታችን ላይ ይቀርባል። ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሌላ ዘገባም አለን። ኢትዮጵያ፣ ሱዳን እና ቃታር ተቃዋሚዎችን በመደገፍ እየዶለቱብኝ ነው ትላለች ኤርትራ። የኢትዮጵያ መንግሥት ክሱን ያስተባብላል። ብርሃኔ በርሄ ከአስመራ፣ ሄኖክ ሰማግዜር ከዚህ ከአሜሪካ ድምፅ ያጠናቀሩት ዘገባ አለ። በቅድሚያ ከአስመራው ዘገባ እንነሳለን።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በካርቱም የሥራ ጉብኝት ባደረጉበት ወቅት ሁለቱም አገሮች የኤርትራ ተጣቂ ተቃዋሚ ያሏቸውን ቡድኖች በሚገባ ስራቸውን እንዲሰሩና በየድንበሮቻቸው አካባቢ በነጻነት እንዲንቀሳቀሱና የሚያስፈልጋቸው መሳሪያዎችና ቁሳቁሶች እንዲቀርቡላቸው መስማማታቸውን በኤርትራ የዜና ሚኒስቴር ጽፈት ቤት የወጣው መግለጫ ገልጧል። በኤርትራ የዜና ሚኒስቴር የወጣው መግለጫ ሲቀጥል ዘመቻው የተሳካ እንዲሆን በኢትዮጵያ በኩል በካርቱም በሚገኘው ኤምባሲ ኳታር የሚደገፍ የጂሃድ የንቅናቄ መሪ ቡርሃን የተባለ ግለሰብ፣ በሱዳን በኩል ደግሞ ጄኔራል ሐምድ አልሙስጠፋ የተባለ ግለሰብ የዘመቻው አስተባባሪ እንዲሆኑ መሾማቸውን ግንቦት 14/2018 በኤርትራ የዜና ሚኒስቴር የወጣው መግለጫ ገልጿል። ይህን አስመልክተው የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ንታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት 22/2018 የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ንታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት 22/2018 የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። መግለጫው አጭር ቢመስልም የኢትዮጵያና የሱዳን መንግስት በኤርትራ ላይ ስላቀረቡት ፌራና ዘመቻ ዓላማ፣ የዘመቻው ተዋናዮችና ተግባሪዎቹንና ደጋፊዎቹን በዝርዝር የሚጠቅስ በመሆኑ ከዚህ በላይ ተጨማሪ ማብራሪያ የሚያስፈልገው እንዳልሆነ የኤርትራ የኒውስ ሩም ዳይሬክተሩ አቶ ጳውሎስ ንታባይ ተናግረዋል።
ውዲት ዘብርህ ይሁን ትዛንታ ሐዲሽን ነገር
ነው። የመግለጫው ዓላማ በሁለቱም ጎረቤት አገሮች በኤርትራ ላይ የሚያደርጉት ሽረባ ለህብረተሰቡ ለማሳወቅ ሐቂ ይህ ታሪክ የሚያስገርምና አዲስም አይደለም፣ ብዙ የሚያሳስብ ጉዳይም አይደለም። ሆኖም ግን በአሁን ጊዜ ብዙ አደናጋሪና አሳሳች የዜና ዘመቻ እየተደረገ ባለበት ወቅት ሐቁን ሁሉም እንዲያውቀው ለማድረግ የወጣ መግለጫ ነው። ከዚህ በፊት በ 22 መጋቢት 2018 የኤርትራ የዜና ሚኒስቴር የግብጽ ወታደሮች ሳዋ በተባለ የኤርትራ መሬት መስፈራቸውንና የኳታር መንግስት በኤሚሬት ድጋፍ ከኤርትራ ሊመጣ የሚችለውን ጥቃት ለመከላከል በሚል ምክንያት በጥር ወር ለሱዳን የጸጥታ ኃይሎች 3 የተዋጊ አውሮፕላኖችን ከነ ፓይሎቶቻቸው እንደሰጠች፣ በያዝነው ዓመት የካቲት ወር ይህን ምስጢራዊ ዓላማ ለማሳካት በኢትዮጵያና በሱዳን የተቋቋመው ወታደራዊ ኃይል በከሰላ ሱዳን ልዩና ምስጢራዊ ጽህፈት ቤት መክፈቱን የሚገልጽ መግለጫ የኤርትራ የዜና ሚኒስቴር አውጥቶ እንደነበር የሚታወቅ ነው። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ።
ብርሃኔን እናመሰግናለን። ቀጥሎ እንዳልነው ሄኖክ ሰማግዜር ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ ዓለም ጋር ያደረገው አጭር ውይይት ነው።
እንደዚህ አይነት ክስ በኤርትራ በኩል ሲቀርብ አዲስ አይደለም እንግዳ አይደለም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሱዳን ሄዱት ሁለታችን መካከል በርካታ የልማት አጀንዳዎች ስላሉ ነው። ከዚህ ውስጥ የተጠቀሰውን ተግባር ለማከናወን የሚባክን ጊዜም ሀብትም አይኖርም።
ኤርትራን በተመለከተ ውይይት ተደርጓል። የአካባቢውን ሰላምና ጸጥታ በተመለከተ ከሱዳኑ ፕሬዚዳንት ኦማር አልበሽር ጋር
በኢትዮጵያና ሱዳን መካከል በዘርፈ ብዙ ጉዳዮች ላይ ውይይት ተካሂዷል። ከዛ ውጭ የተፈጠረውን ጉዳይ በተመለከተ ውይይት ለማድረግ አስፈላጊ አልነበረም።
የኤርትራ የውጭ ጉዳይ መስሪያ ቤት ማስታወቂያ በተለይ በሁለቱ መንግስታቶች መካከል በኤርትራ መንግስት ላይ ተቃዋሚዎቹም በማስታጠቅ እንደዚሁም እርዳታ በመስጠት የሚሉ ቃላቶችን የያዘ ነውና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ንግግራቸው ከኤርትራ መንግስት ጋር ሰላምና በመተሳሰብ ላይ የተመሰረተ ግንኙነት ለመመስረት እንደሚሰሩ ተናግረው ነበር። እንደዚህ አይነት መግለጫዎች ሲወጡ በጠቅላይ ሚኒስትሩ ጥረት ወይ ሐሳብ ዙሪያ ምን አንድምታ ይኖረዋል?
እንግዲህ አስተያየቱ ቀደም ሲል ለመግለጽ እንደሞከርኩት ትኩረት ከመሻት በመነጨ የተሰጠ አስተያየት ነው። አሁንም የባህሪ ለውጥ እንዳላታዩ ከመግለጽ በስተቀር ምንም የተለየ ነገር የለም።
በጣም ነው የማመሰግነው አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ።
እግዜር ይስጥልኝ ሄኖክ።
ባህልና ማህበረሰብ
ስለ ቀለማት ይልቁንም ስለ ሰው ልጆች የቆዳ ቀለም የተጻፈ በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃ መጽሐፍ ነው። ከለር ኦፍ ዘ ስኪን ነው የመጽሐፉ ርዕስ። ደራሲው አቶ ምትኩ አሸብር ናቸው። አሉላ ከበደ ባለፈው ሳምንት በመጀመሪያው ክፍል ውይይታቸው እልባት ካደረገበት ጥያቄ ይነሳል።
የነጻነት ትግሉን የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፉ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ፣ የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፉ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለማት ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጽሐፎ ይፈነጥቃሉ። እስኪ ስለ መጽሐፎ ዓላማ ገፋ አድርገን እንመልከት። የታዘቧቸውን ነገሮች፣ ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉ ይህን መጽሐፍ?
እኔ ይህን መጽሐፍ የጻፍኩት አንዱ በዚህ በህብረተሰብ ውህደት ሰፋ ያለ ተሞክሮ ኖሮኛል። በተለይ ከስልሳ ያህል በላይ ሀገሮች የሚመጡ ስደተኞች ስራ በማስያዝም በማስፈርም በመሳሰለው ላይ የሚገጥማቸው ችግር፣ እነዛ ችግሮች ደግሞ እንዴት እንደሚፈቱ መፍትሄዎች በማንሳት በመሰንዘር የተጠቀምንባቸው ዘዴዎች አሉ። አሁን ይሄ እንዲህ እንዳለ ለምንድን ነው እዚህ ሀገር 300 ዓመት ቆይተው ግን ከፖሊስ ጋር በቀላሉ እንደዚህ እስከ ሞት በሚያደርስ መልኩ ግጭት ማለት ነው ወይም ደግሞ የሰው መብት በሚነካ መልኩ ለምንድን ነው እንደዚህ የከረረ ቅራኔ የሚኖረው እና ይሄ ስደተኞች በማቋቋም ላይ ያበለጸግነው ተሞክሮ እዚህ አገር ባለው በቀለም ልዩነት ያተኮረ ችግር ያንንም ሊፈታ የሚችልበት ሁኔታ አለ በሚል ተስፋና በተለይ እዚህ አገር የሚኖሩ ጥቁሮችም ነጮችም አይነሳም። ብዙ ጊዜ ለምሳሌ አንድ ቦታ እንደምን አደርክ እንደምን ዋልክ ስለ አየሩ ጠባይ ታወራለህ። ተኝተህ አድረህ እንደሆነ በሰላም አድረህ እንደሆነ ታወራለህ። ጥቁርና ነጭ በሚል ላይ ግን
ይሸሻል።
እና ያ እንዳይሸሽ በቀላሉ እንደ አየሩ ጠባይ እንኳን ባይሆን አትሊስት ከዛ ከፍ ባለ መልኩ ውይይት ማንሳትና መፍትሄ መሻት የሚቻልበት ሁኔታ በርካታ ነው በሚል ተስፋ ተነስቼ ነው።
ብዙዎቻችን አስተያየት ጥያቄ ውስጥ የሚያስቀምጠው ይበልጡን የዘር ልዩነት የገለጿቸው ከተለያዩ አካባቢዎች ፈልሶ የመጡ ሰዎችና የአገሬውን ሕዝብ ልዩነቶች ስንመለከት የዘር ልዩነት አድርገን እናያለን። የጥቁርና ነጩንም የዘር እንላለን። እርስዎ ግን ጥናቱ ራሱ ይበልጡን ቴክኒካዊ ነው ይሉናል። የመስክና የላብራቶር ጥናቶችን አያልፍም። ተፈትጎ ሊወጣ የሚችል ምናልባትም እነኝን ለመፍትሄ የሚወስዱ መንገዶች ማሳየት አይችልም ይላሉ። የቀለም ጉዳይ ግን ከእለት ተእለት ህይወታችን ጋር የተሳሰረ ነው። እናም መጠናትም በተጨባጭ መታወቅም ይችላል፣ መፍትሄም አለ ይላሉ። ለእኔ ብጤው ግን ከርቀት ለሚመለከተው ችግሩ ሁሉ ዘር ላይ ያለ ሊመስለን ይችላልና በዘር ልዩነት የዘር መድሎ ያን ነው ብዙ ዘመናት የተጻፉ መጽሐፍት የሚተርኩትና እስኪ ይህንን ለአድማጮች ፈታ ያድርጉልን። ለምን የዘር ልዩነት አስፈላጊው ጉዳይ አልሆነም?
የዘር ልዩነት እንግዲህ ምናልባትም 100 ዓመት በፊት ትኩረት አግኝቶ በጣም በሰፊው ታይቶ ነበረ። ሰዎች በተፈጥሯቸው ልዩ አንዱ ከሌላው በተሻለ በሚል ግን እያደረ ሲታይ መጀመሪያ ወደ ኋላ በምንሄድበት ጊዜ ስልጣኔዎች በአፍሪካም ምሳሌ በኢትዮጵያ፣ በግብጽ፣ ቲምባክቱ፣ ማሊ፣ ላቲን አሜሪካ፣ ኤዥያ እንደ ቻይና ለምሳሌ ስልጣኔዎች ነበሩ። በአውሮፓም በተለያዩ ሀገሮች ስልጣኔዎች ነበሩ በፊት። ከቅርብ ጊዜ ወደ 500 ዓመት አካባቢ የኢንዱስትሪ መስፋፋት
ኢንዱስትሪ አብዮት
እየገፋ በሚመጣበት ጊዜ እንዳውም አውሮፓውያን ምን ይላሉ? ይሄን የኢንዱስትሪያል ግፊት ምን ይመስላችኋል? ከግሪክና ከጣሊያን ስልጣኔ ጋር የተያያዘ በመሆኑ ነው። እኛ ቀጥለናል፣ መጀመሪያ ከነበረን ስልጣኔ ቀጥለናል፣ ሌሎቹ ግን ነበሩበት ቀርተዋል ወደሚል ሙግቱ ያመላክታሉ። ግን በእውነቱ ምንድን ነው የሆነው? ይሄ የዘር ልዩነት እንደ ቋንቋ ልዩነት ሆኖ ሲመረመር ውስጡ ሲታይ በተለይ ዲኤንኤ ባልኩን ሲታይ በአፍሪካና በአውሮፓ ያሉ ህዝቦች፣ በአሜሪካ ያሉ ህዝቦች፣ በኤዥያ ያሉ ህዝቦች ዲኤንኤያቸው ሲጠና ልዩነት ካለም በጣም 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 ትንሽ ስለሆነ ለሚነሳው ልዩነት እና ለሚደረገው ልዩ አያያዝና ልዩ አቀባበል የሚደርስ መጠን እንደሌለው ነው የተረጋገጠው። ያ ሆኖ ሳለ ግን የጥቁርና የነጭ ሁኔታ ግን ይከተለናል። እኔ ጠይም ነኝ፣ አንተ ቀላተላለህ ለምሳሌ እና ይሄ በዓለም ላይ ያለ ነው። እነዛ 7.2 ቢሊዮን ያልካቸው ሰዎች እያንዳንዱ የራሱ ቀለም አለ። ስለዚህ በዓለም ላይ የተዘረጋ ያለ ነገር ነው። በተለይ ደግሞ ዋጋ ሰጥተኸው በዛ መልክ ፖለቲካህን፣ በዛ መልክ ኢኮኖሚህን፣ በዛ መልክ ህብረተሰባዊ ግንኙነትህን የምታደራጅ ከሆነ ወይባተ ቦታ ይኖረዋል። ስለሆነም ነው ይሄ ግን በእውነቱ ሁሉም ስለሆነ እንዳልኩትም እያንዳንዱ የራሱ ቀለም ስላለው ኢቭን ትይዩ መንታዎች እንኳን እነዚህ ምንድን ነው አይደንቲካቲ የሚባሉት እንኳን ሁለቱ አንድ ሊመስሉ ይችላሉ፣ ግን በጣም አጥብቆ በሚመለከት ሚዛን ቢታዩ ሁለቱም ልዩነት አላቸው። ስለዚህ አንዱ ይሄ ሀሳብ አፍራሽ ሆኖ የሚቀረው ምንድን ነው? ምንድን ነው የምትለው አንተ ጥቁርና ነጭ ለይተህ ሁለት ጎራ የምታደርገው? እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው፣ እንዲህ አይነት ወገን ጥቁር ነው ማለት የማይቻልበት ሁኔታ እያለ እንዴት ተደርጎ ይጀመራል የሚል ምንቱ ራሱ የቻለ ሙግት ያነሳል፣
መከራከያ
ያነሳል። እና በዛም መልኩ ወድጀዋል። ለምክንያቱም ምንድን ነው የሚያደርገው? አንድም ቀለም ጥቁርና ነጭ ቀለም አይደለም የሚለውም ነገር አስተማሪ አንስቼ መጽሐፍ ውስጥ ያነሳሁት ነገር የፀሐዩ ነጸብራቅ ሲጎብጥ ሲሰባበር እነዚህ ቀስተ ደመና የሚያመለክታቸው 7ቱ ቀለማት ብቻ ማሳየታቸው ጥቁርና ነጩ የት አለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም፣ የሉም። እና ያም ማለት እስከዚህም ድረስ ነው ማለት ከፈለገ ሰው አእምሮ ከፍቶ መወያየትና መረዳዳት ዝግጁ ከሆነ አለመኖራቸውም ጭምር ተምሮ ያልፋል።
ንጉሱ ሙዚቃ ብሎ ነበረ፣ ሀሳቡን ቀይሯል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ከትላንት በስቲያ ሰኞ ግንቦት 6 ቀን ዩናይትድ ስቴትስ ቴላቪቭ የሚገኘው ኤምባሲዋን በይፋ ወደ እስራኤል ዋና ከተማ ኢየሩሳሌም ማዛወሯን ያስታወሰው የዕለቱ ርዕሰ አንቀጽ ኤምባሲያችንን ወደ ኢየሩሳሌም በማዛወራችን ዩናይትድ ስቴትስ እምነት የሚጣልባትና ከወዳጅ ከአጋሮቿ ጋርም አብራ መቆሟን የምትቀጥል መሆኗን በድጋሚ አሳይተናል። ከሁሉም በላይ ግን ዩናይትድ ስቴትስ ኦፍ አሜሪካ ትክክለኛውን ድርጊት ፈጽማ ትገኛለች፣ እናም ይህንኑ እውን አደረግን ሲሉ የፕሬዚዳንት ትራምፕ ልዩ አማካሪ ጃሬድ ኩሽነር የተናገሩትን ይጠቅሳል። ይህንን እርምጃ በመውሰድ አሉ ኩሽነር፣ ይህንን እርምጃ በመውሰድ ዩናይትድ ስቴትስ በእስራኤልና በአገራቸው መካከል ያለውን ቁርኝት ማጠናከር መርጣለች። ይህም ቁርኝት በጋራ ታሪካችን ላይ የተመሠረተና በጋራ ጥቅምና ፈቃዶቻችን ዘለቄታን የተጎናጸፈ እንዲሁም በጋራ መርሆቻችን አማካኝነት ሕያው መሆን የቻለ ነው ብለዋል። ርዕሰ አንቀጹ አያይዞም ዩናይትድ ስቴትስ ከእስራኤል ጋር በአንድነት ትቆማለች፣ ምክንያቱም ሁለታችንም በነጻነት የምናምን በመሆናችን፣ ሁለታችንም በሰብአዊ መብት ጥበቃ ስለምናምን፣ ሁለታችንም ዲሞክራሲ ከማናቸውም ጥቃት ሊከላከሉት የሚገባ መሆኑን ስለምናምን በአንድነት እንቆማለን። ይህን ማድረግ ትክክለኛ መሆኑን ስለምናውቅና ስለምናምንም ዩናይትድ ስቴትስ ከእስራኤል ጋር በአንድነት ትቆማለች ሲሉ ኩሽነር አስረግጠው የተናገሩትን ያትታል ርዕሰ አንቀጹ። እስራኤል የነጻነትን ገደብ የለሽ እምቃቅም በእያንዳንዷ ቀን ታረጋግጣለች ያሉት የፕሬዝዳንቱ ልዩ አማካሪ አይሁዳውያን፣ የእስልምና አማንያን፣ ክርስቲያኖች እናም የሁሉም አይነት እምነት ተከታዮች እንዲህ የእምነታቸው አምላካቸውን በነጻነት የሚያመልኩበት ብቸኛው ምድር ነው ማለታቸውንም ርዕስ አንቀጹ አስታውሷል። ዩናይትድ ስቴትስ ዘላቂ ሰላም ይሰፍን ዘንድም በማናቸውም መንገድ የሰላም ስምምነቶችን በቁርጠኝነት መደግፏን ትቀጥላለች። ሁሉም ሕዝብ በሰላም ከአደጋና ከስጋት የነጻ እንዲሁም ህልሙን እውን ማድረግ የሚያስችል ህይወት መኖር ይችል ዘንድ ሁለቱም ወገኖች በየፊናቸው ከሚሰጡት ወይም ከሚያዋጡት ይልቅ የሚያተርፉበት ሁኔታ እውን ሊሆን ይችላል ብለን እናምናለን ያሉትንም ጠቅሷል። ኢየሩሳሌምን አስመልክቶ ያለውን ጥንቃቄ የሚሻ ሁኔታም ዩናይትድ ስቴትስ ትገነዘባለችና ሁሉም ወገኖች የከተማይቱን ቅዱስ ስፍራዎች እንደ ቀድሞ ሁሉ ማስጠበቃቸውን እንዲቀጥሉም ታሳስባለች ብለዋል። ርዕሰ አንቀጹ ጨምሮ እንዳመለከተውም እስራኤል 70ኛ ዓመቷን ስታስቆጥር ዘላቂ ሰላም ፍለጋ የተያዘው ጥረት አዲስ ምዕራፍ ይገለጣል ብለዋል አማካሪው። መጪው ጊዜ ካለፈው የተለየ እንደሚሆን የምናምን ከሆነ አሉ ኩሽነር፣ ሰላም ሊያዝ ሊጨበጥ ከሚችልበት ርቀት ላይ ነው ያለው ብዬ አምናለሁ የሚሉት ሚስተር ኩሽነር ጉዞው ቀላል እንዳልሆነ በፈተናዎችና በከባድ ውሳኔዎችም የተመላ መሆኑ አይቀሬ ነው። ይሁንና ታላቅ ልም በልባችን ካሳደርን በቆራጥነት የምንመራም ከሆነ ለሚሊዮኖች ተስፋ አስቆራጭ ነው የሚታየውን ሁኔታ በገደብ ወዳልታጠረ ነጻነት የመቀየር እድል እንጎናጸፋለን ሲሉ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። እንደሰማችሁት በዚህ ፕሮግራም ነው የምንሰናበተው። ቀጥል ሶለሙ ቀጥል። በዚህ ሙዚቃ እንሰናበታለን። እኔ አዲሱ አበበና ሰለሞን ክፍሌ የሚያስተናግድ ናቸው። የትግርኛ ፕሮግራም ይቀጥላል። እኛ በኋላ
Gena bizu gize yikirishallu gena bizu gize nitagesesha nimbitaskayemi mesdat betsari yikirishallu anchi kemetkari Shimbiye mecha korfallew bezaw bekeri mena terfallew imije banchi qertash kemyamme yekerlemale mechemaydek Thank you.